የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 18 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ።
በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ሰብሰብ ብለው ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ።
በሚቀጥለው ውይይት ሀሳብ የተቀያየርን ስንሄድ ምናልባት ወደ 5 ወደ 6 ዝቅ እንል ይሆናል ብዬ ተስፋ አደርጋለሁ። ሰባ ፓርቲ ሰባ ቢሮ ማዘጋጀት፣ ሰባ ፋይናንስ ማገዝ፣ በብዙ መልኩ ሁሉ ቢቀር ሰባ የምርጫ ምልክት ማዘጋጀት ራሱ ችግር።
የተቃዋሚ ፓርቲ መሪዎች በበኩላቸው ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል ጥቆማ ሰጥተዋል።
በሌላ ዘገባችን እናቶች ለሰላም ጥሪ ወደ ባህር ዳር ተጉዘው ነበር።
የአንድ ሰው ሚሊየን ስንመጣ አታሳፍሩንም ብለን አገር እንደተረከባችሁ እናውቃለን። ስልጣኑ እንደምታሸጋግሩ እናውቃለን። ሰላም ግን እኛን ትጎዳናለችና ሰላም መስላይ ነውና የወለድነውን ሰላም ታሳድጋላችሁ።
ተማሪዎችን በብሔር የማጋጨት ሴራን በመቃወም ሰልፍ የወጡ የአምቦ ዩኒቨርሲቲ ተማሪዎችን የተመለከተ ዘገባም አለን።
በአልኮል መጠጦች ገደብ አልባ ማስታወቂያና የሲጋራ አጫጫሽ ማስታወቂያ ለጣጣፍ ላይ ገደብ የሚጥለውን ረቂቅ አዋጅ የተመለከተ ዘገባም ይኖረናል። ሙዚቃም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎችን ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ከፓርቲዎቹ መሪዎች ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ ከቀጣዩ ምርጫ በፊት ቁጥራቸው ወደ 5 እና 6 ዝቅ እንደሚል ተስፋቸውን ገልጸዋል። ለቀጣዩ ምርጫ ነጻና ፍትሐዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጹት ደግሞ ተፎካካሪ ፓርቲዎች ናቸው። አድማጮች፣ የዚህን ዜና ዝርዝር ዘገባ በምሽቱ ፕሮግራማችን አካተናል። በሌላ ዜና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ማምሻው ላይ በአንድ የፖለቲካ ዘመቻ ላይ ለደጋፊዎቻቸው ባሰሙት ቃል አስተዳደራቸው ወደ ዩናይትድ ስቴትስ እያመሩ ያሉ የማዕከላዊ አሜሪካ ፍልሰተኞችን ለመቀበል ፈቃደኛ ለመሆኑን አስታውቀዋል። ፕሬዚዳንት ትራምፕ ሚሲሲፒ ውስጥ ባሰሙት የምርጫ ቀስቀሳ ንግግራቸው ወደ ድንበሩ በመገስገስ ላይ ላሉት ህገ ወጥ የፍልሰተኞች ጉዞና ለህግ ተላላፊዎቹ ግልጽና ቀላል መልእክት አስተላልፈናል ብለው ቀኝ ኋላ ዙሩ፣ ተመለሱ፣ አናስገባችሁም በማለት አስጠንቅቀዋል። ይህ የፕሬዝዳንት ትራምፕ ንግግር የተሰማው የዩናይትድ ስቴትሷን ሳንዲያጎን ከተማ ከሜክሲኮዋ ቲዋና በሚለያየው የሳን ሲድሮ ድንበር ላይ ግጭት በተፈጠረ ማግስት መሆኑ ነው። አንድ የኢራን የሐኪሞች ቡድን ቴህራን ፓርላማ ፊት ለፊት የተቃውሞ ሰልፍ አካሄደ። ምክንያቱ ለአራት ያህል በረሃብ አድማ ላይ ለቆየው እስረኛ የሰብአዊ መብት ተሟጋች ፈርሃድ ማይሳሚ ሕክምና እንዲደረግለት ለመጠየቅ ነው። ለቪኦኤ ፋርስ አገልግሎት ትላንት ሰኞ የደረሱትና በቪኦኤ የተረጋገጡ ፎቶግራፎች ሐኪሞቹ ፈርሃድ ማይሳሚን የሚደግፉ መፈክሮችን ይዘው በቴህራኑ ፓርላማ ደጃፍ እንደቆሙ ያሳያሉ። የፈርሃድ ማይሳሚ ጠበቃ ሙሐመድ ሞኪሚ ከቪኦኤ ፋርስ አገልግሎት ጋር በስልክ ባደረጉት ቃለ ምልልስ ተቃውሞ የተካሄደው ዛሬ ጠዋት ነው። በ50ዎቹ የእድሜ ክልል ውስጥ የሚገኘው የሰብአዊ መብት ተሟጋቹና ሐኪሙ ፈርሃድ ማይሳሚ በኢራን የደህንነት ኃይሎች ቁጥጥር ስር የገባው እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 31 ቀን መሆኑም ታውቋል። በመጨረሻም የዩክሬን ፕሬዝዳንት ፔትሮ ፖሮሼንኮ ከሩሲያ ጋር ፍጥጫ በተገባበት የዩክሬን ክልል ላይ የአስቸኳይ ጊዜ አዋጅ እንዲጣል ያቀረቡትን ጥያቄ ምክር ቤቱ አጽድቋል። ይህ የሆነው ሩሲያ 3 የዩክሬንን መርከቦችና ሰራተኞቻቸውን ጥቁር ባህር ላይ ማገቷን ተከትሎ ነው። አዋጁ የተጣለው ከሀገሪቱ 27 ክልሎች በ10ሩ ላይ ሲሆን ተግባራዊነቱም ከነገ ረቡዕ ጀምሮ የጸና ይሆናል። በሞስኮና በኪዩቭ መካከል ቀውስ ከተፈጠረበት እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ወዲህ የዩክሬን መንግስት ይህንን አይነት እርምጃ ሲወስድ ያሁኑ የመጀመሪያው መሆኑ ነው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው የዕለቱ ዘገባችን እናልፋለን። በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ሰብሰብ ብለው ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። ከፓርቲዎቹ መሪዎች ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ ከቀጣዩ ምርጫ በፊት ቁጥራቸው ወደ 5 እና 6 ዝቅ እንደሚል ተስፋቸውን ገልጸዋል። ለቀጣዩ ምርጫ ነጻና ፍትሐዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጹት ደግሞ ተፎካካሪ ፓርቲዎች ናቸው። በጠቅላይ ሚኒስትሩ ጽህፈት ቤት የተካሄደውን ውይይት የተከታተለው እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አድርሶናል።
የዛሬው ውይይት አንዳንድ ሁኔታዎች በንጥልጥል ላይ ባሉበት ወቅት የተካሄደ ነው። የመነሻ ጽሑፍ ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለተቃዋሚ ፓርቲ መሪዎች ሲናገሩ ይህንን አንጸባርቀዋል። እሳቸው እንዳሉት በውጭ ሀገራት ሲንቀሳቀሱ የነበሩትንና በቅርቡ የተመለሱትን ጨምሮ በውይይቱ የተሳተፉት ተቃዋሚ ፓርቲዎች ወደ 70 ይጠጋሉ። እንደዚህ በተበታተነ ሁኔታ ከሚንቀሳቀሱ ፓርቲዎች ጋር መወያየትም ሆነ በምርጫ መሳተፍ የሚኖረው አሉታዊ ጎን በጠቅላይ ሚኒስትሩ ተብራርቷል። ቀዳሚ መልእክታቸውም ግንባር እየፈጠሩና እየተዋሃዱ ቁጥራቸውን በመቀነስ እንዲጠናከሩ የሚጠይቅ ነበር።
ዛሬ እንደምታዩት ወደ 70 ገደማ የፖለቲካ ፓርቲዎች አመራሮች ተሰብስበዋል። ዛሬ በሚቀጥለው ውይይት ሀሳብ የተቀያየርን ስንሄድ ምናልባት ወደ 5 ወደ 6 ዝቅ እንል ይሆናል ብዬ ተስፋ አደርጋለሁ። 70 ፓርቲ 70 ቢሮ ማዘጋጀት፣ 70 ፋይናንስ ማገዝ፣ በብዙ መልኩ ሁሉ ቢቀር 70 የምርጫ ምልክት ማዘጋጀት ራሱ ችግር የሚያዋጣም አይደለም። እዚህ ጋር የሚሰራው የተቀራረበ ሀሳብ ያለን በመቻቻል መሰብሰብ ነው። ተስፋ የማደርገው አንድ ህፃን ሲወለድ ያለው የአጥንት ቁጥር ካደገ በኋላ ካለው ይበዛል። ሲበዛ ብዙ ቁጥር ያለው አጥንት ይዞ ይወለዳል። ብዙ ቁጥር አጥንት ያለው ህፃን በእግሩ መቆም አይችልም፣ አንስቶ መቁረስ አይችልም፣ መራመድ አይችልም። ሲቆጠር ግን የአጥንቱ ብዛት እያደገ ሲሄድ ካለው ይበልጣል። እያደገ ሲሄድ አጥንት እየተሰበሰበ እየጠነከረ ሲሄድ በእግሩ ይቆማል፣ ይራመዳል፣ ይበላል። ልክ እንደ አጥንት በተቀራረበ ሀሳብ ወደ ገዢም ወደ ተፎካካሪም ሰብሰብ ብለን ጀኒው የሆነ ፖለቲካ ኢትዮጵያ ውስጥ እንዲጀመር ማድረግ ይኖርብናል።
በዚህ ርዕስ ላይ አስተያየት የሰጡ የተቃዋሚ ፓርቲ መሪዎችም ሀሳቡን እንደሚጋሩት ገልጸዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ከነዚህ አንዱ ናቸው።
እንደሚባለው 70 ፖለቲካ ፓርቲዎች በተባለ የዚያን ያህል አቅም አገሪቷ አሁን አላት ብዬ አላምንም። ያሉት ሰብሰብ ብለው ተጋግዘው ጠንካራ ፖለቲካ ማካሄድ አንዱ ሆኖ፣ ሌላው ደግሞ ህዝቡን ውዥንብር ውስጥ መክተት ነው። የአንዱ ፓርቲ አላማ ከሌለኛው እንደሚሄድ ላይ ምንም አይታወቅም። ሁሉም በየተራው በየከተማው እየሄደ ስብሰባ ሲጠራ ሁሉም ሊበራል ዲሞክራሲ ነው ሊበራል ዲሞክራሲ ነው የሚል 50 ፓርቲ ካለ ለምንድን ነው ሀን ከለይቶ እንዲደግፍ የሚፈለገው? ይሄ እኔ እንደውም ይሰማኝ ህዝቡን እያወናበን ነው የፓርቲዎቹን ቁጥር እንዳበዛ መጠን። ስለዚህ ይሄ መሰብሰብ እንዳለበት ይቻላል ወይ ነው ያልከኝ። እኔ ይህንን በኩሌ
በተለይ አሁን ምርጫው 1 ዓመት ከ6 ወር ነው የቀረው እና ፕሮፌሰር፣ ፓርቲዎች ተሰባስበው ለዛ ዝግጅት ማድረግ ይችላሉ የሚሆን ነገር ነው።
ለአንዳንዶቻችን ይሄ ችግር አይደለም። አንደኛ በህዝብ ውስጥ ፓርቲዎቻችንን ያስተዋወቅ ነው ባለችው አቀዳዳ እየተጠቀም በተለይ የምርጫዎቹ ጊዜ ሲደርሱ ያስተዋወቅ ናለን። ለእኛ ከእንግዲህ ወዲህ አቅሙ ገንዘቡ ኖሮ እጩዎቹን በየቦታው ተዘጋጁ የሚለው ጋር መሄድ እንጂ በየነ የሚመራው ፓርቲ ምንድን ነው የሚለው ይሄን ያህል ብዙ አሳስበንም ማለት ነው። ግን ጀማሪ የሆኑ ስደት ላይ የቆዩት የሚሉት አለ። ያም ሆኖ የጊዜ ጉዳይ ሲነሳ እኛ ይሄ 5 ዙር ሆኖ ካልተገኘ የሚል እንትንም የለንም። ምህዳሩ ተደራድሮ ተማምነናል በሚቀጥለው ምርጫ አንጨቃጨቅም ወይ አንቀበልም ብሎ አንዱ ሌላው የሚያጥላላ የሚቋቋመው መንግስት ታማኝነት የሚያጣ እንዳይሆን ነው እኛ ምንፈልገው። ስለዚህ እኛ ሁለት ዓመትም በአንድ ዓመትም ፈለገው እንድረዘም ብችል ብዙ አሳስበንም ማለት ነው።
እናም ሌላው በእንጥልጥል ላይ ያለ ጉዳይ ምርጫው በተያዘለት የጊዜ ሰሌዳ የመካሄዱ ጥያቄ ነው። ቀጣዩን ምርጫ ፍጹም ነጻና ፍትሃዊ ለማድረግ ዝግጁ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህ እንዲሳካ ደግሞ እሳቸው እንዳረጋገጡት ምርጫ ቦርድ እንደገና ይዋቀራል፣ አስፈላጊ የህግ ማሻሻያዎችም ይደረጋሉ። ጠቅላይ ሚኒስትሩ ያሉትን ለማጠቃለል ምርጫውን ነጻና ፍትሃዊ ለማድረግ የሚያስችል ምህዳር የመፍጠር ስራ ይሰራል። ተያይዞ እየተነሳ ያለው ጥያቄ ግን እነዚህ ሁሉ ዝግጅቶች ከምርጫው በፊት ይጠናቀቃሉ ወይ የሚለው ነው። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የሚያብራሩትም ሰፊ ስራ እንደሚጠበቅ ነው።
በጣም ብዙ ስራዎች ናቸው የሚሰሩት። በጣም ብዙ ተቋሞች ሪፎርምድ መሆን አለባቸው። የፖለቲካ ፓርቲዎች እንደገና በብዙ መልክ በአዲስ መልክ መዋቀር አለባቸው። ዛሬ ሲወራ የሰማው እኮ ነው 3-4 ፓርቲ ካልሆነ እንደው ዝም ብለህ 80-90 ፓርቲ ባለበት እውነተኛ ዴሞክራሲያዊ ይሄንን እንደገና ወደ አንድ መስመር መክተት ቀላል ጨዋታ አይደለም። ሪፎርም መደረግ የሚያስፈልጋቸው ተቋሞች በጣም ብዙ ናቸው። ከወታደራዊ ከደህንነቱ ከምኑ ትኖት ጀስት ምርጫ ቦርድ የህግ ስርዓቱ በደንብ በጠንካራ መሰረት ላይ መቆም አለበት። በምርጫ ላይ ግጭቶች ቢነሱ ማን ነው የሚዳኘው? ያንን ለመዳኘት ጠንካራ የሆነ ነጻ የሆነ ፍርድ ቤት ያስፈልጋል። እነኚህን ሁሉ አደራጅተን እንጨርሳለን ነው የዛ ጊዜ እነኚህን ሁሉ አደራጅተን ጨርሰን የምናደርገው ከሆነ ሰየው እሱ ለምንድን ነው ጥያቄው በዛ ቀን መሆን አለበት የሚለው ነው መሆን ያለበት። እና በጣም አስፈላጊው ነገር የሚደረገው ምርጫ ነጻና ፍትሃዊ መሆኑን እናረጋግጥ።
እንግዲህ ሁለት አይነት ነገር ነው ያለው። አንደኛ በህገ መንግስቱ ማቀፍ ውስጥ ሊሻሻሉ የሚችሉ ወይ የሚደረጉ ዝግጅቶች፣ አንዱ ደግሞ ህገ መንግስቱን እስከ መሻሻል የሚደርሱ የሚል አለ። ሁለቱም ተሟልተው እንዲገኙ ነው የእናንተ እምነት ከምርጫው በፊት
አይደለም? ፖለቲካ ድርጅት ከፖለቲካ ድርጅት ሊለያይ ይችላል። የኔን እምነት ብትጠይቀኝ ዶክተር አብይ ያቀረባቸውን ሶስት ፌዞች መጀመሪያ የሚለው የተረጋጋ ሰላም፣ ማንኛውም ሰው የትም ቦታ በነጻነት ሄዶ ሀሳቡን የሚገልጽበት ማደራጀት የሚችልበት የፖለቲካ ድባብ እንፍጠር። ያ የመጀመሪያው ፌዝ። ይሄ ሁሉም ማምኖ ሁሉም ተስማምቶ ሁሉም ፈርሞበት ከአሁን በኋላ ፖለቲካችን የምናካሄደው በዚህ መልክ ነው። በሰላማዊ መንገድ ነው። ማንም የትም ሄዶ ማደራጀት መንቀሳቀስ ይችላል። በዛ መልክ ማስተካከል የመጀመሪያ ስራ እስማማለሁ። ሁለተኛው ስራ ከዛ በኋላ የሚቀጥለው ምርጫ ነጻና ፍትሃዊ እንዲሆን የሚያስፈልጉትን ነገሮች እንስራ ነው ሁለተኛው ፌዝ የተባለው። በዛ ፌዝ ላይ አሁን ባለው ህገ መንግስት ውስጥ ነጻና ፍትሃዊ ለማድረግ አስፈላጊ የሆኑ እዛ ምርጫ አስፈላጊ የሆኑ አንቀጾች ካሉ እንወያይበትና እንቀይሩ። ግን በጣም ብዙ ስሜቶችን ሊነኩ የሚችሉ ጉዳዮች እዚህ ኮንስቲቱሽን ውስጥ ካሉ እሱን በውይይት ደረጃ እንወያይበት። ግን ቀስ ብለን ሌጂትመት የሆነ የተመረጠ መንግስት ካለ በኋላ ቀስ ብለን ደረጃ በደረጃ እንየው ከምርጫው በኋላ። በጣም ጁዲሽስ የሆነ በጣም ኬርፉል የታሰበበት አፕሮች ነው። ጥሩ ይመስለኛል። ይህንን እንግዲህ ለሁሉም የፖለቲካ ድርጅቶች ውስጥ መሸጥ እና እንትን ማድረግ ራሱን የቻለ ስራ ነው። ስራችን ከዛሬ ጀምሮ እሱ ነው የሚሆነው።
ገዢው ፓርቲ ኢህአዴግ እስካሁን የምርጫው የጊዜ ሰሌዳ ሊቀየር በመቻሉ ዕድል ላይ ግልጽ ያለ አቋም አላንጸባረቀም። የጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያም የቀረውን ጊዜ በአግባቡ በመጠቀም ላይ ማተኮሩን የታየው
አንድ አመት ከምናምን አለን ባለን ጊዜ ውስጥ እየተግባባን ዲሞክራሲያዊ ምርጫ ለማድረግ መትጋት ነው። ዲሞክራሲያዊ ምርጫ ካልሆነ ፖስት ኢሌክሽን በለመድነው መሰረት ግጭት ከተፈጠረና የአንድ ሰውም ህይወት ከጠፋ መልሶ ከዜሮ መጀመራችን አይቀርም። ለዛ ለጠፋው ህይወት ተጠያቂው እንትናን የጻፈው እንትና አሸባሪ ነው ማለታችን አይቀርም። ህግ እናውጣ ማለታችን አይቀርም። እናባር ማለታችን አይቀርም። ወደ እነዚህ ጨዋታ ስንገባ ተመልሰን ዜሮ ስለምንገባ ፖስት ኢሌክሽን ችግር እንዳይፈጠር ከወዲሁ እየተመካከሩና እንከን አልባ ነገር ለመፍጠር ቢያንስ የሚያግባባ ነገር ለመፍጠር መስራት ይኖርብናል።
ጠቅላይ ሚኒስትር ዶክተር አብይ አህመድ አክለው እንዳብራሩት ውይይቱ በሶስት ደረጃዎች የሚካሄድ ነው። እሳቸው እንዳሉት የመጀመሪያውና የዛሬው መድረኩን መክፈት ነው። ሁለተኛውና በቀጣይ የሚካሄደው ደግሞ በዲሞክራሲ ተቋማትና በዲሞክራሲ ባህል ግንባታ ላይ የሚያተኩር ይሆናል። በዘላቂና የተረጋጋ የፖለቲካ ስርዓት ግንባታ ላይ የሚያተኩር ውይይት ደግሞ በሶስተኛነት እንደሚካሄድ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከሁሉም ክልሎች የተውጣጡ ሰላምን ለመስበክ በራሳቸው ፈቃድ የተሰበሰቡ የሰላም እናቶች ሰሞኑን በባህር ዳር ከተማ በመገኘት ለአዲስ አበባና ለባህር ዳር ከተማ ወጣቶች ስለ ሰላም ሰብከዋል። የሰላም እናቶች በመድረኩ ባስተላለፉት መልእክት በሰላም እጦት የመጀመሪያ ተጎጂዎች እናቶች ናቸው ካሉ በኋላ የወለድነውን ሰላም ልንንከባከበው ይገባል፣ ለዚህም ሁሉም ኢትዮጵያውያን የበኩላቸውን ድርሻ ሊወጡ ይገባል ብለዋል። አስቴር ምስጋናው ተጨማሪ አላት።
በባህር ዳር ከተማ ክልል ምክር ቤት አዳራሽ ውስጥ የአዲስ አበባና የባህር ዳር ከተማ ወጣቶች አንድነታቸውንና ወንድማማችነታቸውን በፍቅር ገመድ ለመገመድ በታቀደው የውይይት መድረክ ላይ ነበር እናቶች ሰላም ሰላም እያሉ የተማጽኖ ድምጽ ያሰሙት። በእናቶች ተማጽኖ ልቡ ያልተሰበረ ወጣትም አልነበረም። በአዳራሽ ውስጥ
ያን ሰሚል ሲቶከውን ስለመጣ አስተሳሰሩንም አገር ለተረከባችሁ ስልጣን እንደምታሸጋግሩ እናቃለን። ሰላም ግን እኛን ትጎዳናለችና ሁላችንም እንበረከታለን። ሰላም ምጥ ላይ ነውና የወለድነውን ሰላም ታሳድጋላችሁ እያለ ነው። ሰው ከሆነ ሰላም እንሆናለን። የአዲስ አበባ ወጣት፣ የባህር ዳር ወጣት፣ እነዚህ በሙላ ባለስልጣኖች አጠገባችን እያለን አናለቅ። ሴቶቻችን ወደጉልን፣ ሀገር ተረከቡልን። ፌስቡክን እናጥፋው፣ ፌስቡክ እያጋጨን። ኢትዮጵያ
እነዚህ እናቶች የሰላም ሐዋርያ እናቶች ናቸው። ከዘጠኙ ክልሎችና ከሁለት ከተማ አስተዳደሮችም የተውጣጡ ናቸው። ያገናኛቸው ደግሞ በቅርቡ በሀገሪቱ እዚህም እዚያም የሚሰማው ግጭትና ብጥብጥ ነው። በብጥብጡ የሚሞቱ ወጣቶች ያስከፋቸዋል። ቤት ንብረታቸውን ጥለው የሚሰደዱ ሕፃናትና እናቶች ያንገበግቧቸዋል። በዚህም ሁሉም እናቶች በበጎ ፈቃደኝነት በሀገሪቱ በሁሉም ቦታዎች ተዘዋውረው ስለ ሰላም ለመስበክ ለሰላም ሚኒስቴር ጥያቄያቸውን ያቀርባሉ። የሰላም ሚኒስቴርም የተቋቋመበት ዓላማ ይኸው በመሆኑ ሁኔታዎችን አመቻችቶ ልኮናል ይላሉ ወይዘሮ አሊፊያ የሱፍ።
አሁን ትልቁ ነገር ወጣቶች እየተገዳደሉ ብቻም አይደለም፣ በጣም አሰቃቂ ግድያ እየተገደሉ ነው። እነሱ በሚሞቱበት ሰዓትም እናት ተጎጂ ናት። እድሜ ልኳን እያዘነች ነው የምትኖረው እናት። ሁለተኛ ችግሩ ከተፈጠረ በኋላ ሰላም ከደፈረሰ በኋላ የምትጠቃዋ እናት ናት። የሰው ልጅ በመሆኗ ይሄ አፈር ለባሽ የሆነ ገላ እንኳን ይደፈራል። ያደሩበት ማህፀን ይደፈራል። የጠቡት ጡት ይነከሳል። ስለዚህ እኛ መንግስትም ሁኔታዎች ምቹ ሁኔታዎች ስላሉ ጥያቄ ባለበት ቦታ በስነ ስርዓት ጥያቄ መጠየቅ እያለ መገዳደሉ፣ መደማማቱ፣ መጠላላቱ ይቁም የምትሏን እችን ነገር ይዘን ብንነሳ የምትሏን ሀሳብ ፒስ ሚኒስትርም ደገፈን። የተቋቋመውም ለዚህ ነው እና በዚህ ላይ ደግሞ በየክልሉ ተጽዕኖ ፈጣሪ የሆኑት እኛም የምናውቃቸውን እየጠቆምን ማለት ነው። በታሪካቸው የምናውቃቸው ለምሳሌ ዛሬ ነው የኢትዮጵያ ፕሬዝዳንት ያገኘችው፣ ግን ለ21 ቀን በፕሬዝዳንትነት ወንዶች እዛው ተፋጆ ጨርሱና ኑ ብለው የመጡ እናትኛ ውስጥ አለ። እሳቸውም እንዲመጡ እየጠቆምን ይሄ ነገር የአጠቃላያችን ሀሳብ ሆነ ማለት ነው።
የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የሰላም እናቶች ተንበርክከው በእንባ ሲማጸኑ በመንበርከክ ውስጥ ታላቅ ይቅርታ፣ በእንባ ውስጥ ታላቅ ምሕረት መኖሩን ልብ ልንል ይገባል ሲሉም ተናግረዋል።
እናቶቻችን አሁን መድረክ ላይ ሲንበረከኩ ባለፈው ጊዜ በደቡብ ክልል ወንድም ለወንድም ሊጋደል ሲሯሯጥ አባቶች ተንበርክከው ሕይወትን እንዴት እንዳዳኑ አይታቸዋል አይደለ? በመንበርከክ ውስጥ ያለው ፍቅር ማሸነፍ መሸነፍ ሳይሆን በመሸነፍ ውስጥ ያለው መንበርከክ የሚያመጣውን ሕይወት የሚያተርፈውን ሞት። ስለዚህ የባህር ዳር ወጣቶች፣ የሸገር የአዲስ አበባ ወጣቶች፣ ዛሬ እኛ ደግሞ እናቶቻችን ተንበርክከው አደራ ሰጥተውናል። አባቶቻችን በእያንዳንዱ የአዲስ አበባ የኢትዮጵያ ድንበር ላይ ሞቶ ሀገሪቱን አስረክቦናል። እኛ ደግሞ ዛሬ ቆመን የማይወጣውን ተራራ በመውጣት የማይወረደው ሸለቆ በመውረድ የኢትዮጵያን አንድነት በመጠበቅ ከኢትዮጵያ አልፈን አባቶቻችን እንደገነቧት አፍሪካን እንደገና ልንገነባት አባቶቻችን ያቆሙትን ሐውልት ለቀጣይ ትውልድ እንዲተላለፍ ዛሬ ያለን ወጣቶች ባለሌላዎች ነው።
የቅዱስ ጊዮርጊስ የስፖርት ክለብ አስጨፋሪ የእናቶች ተማጽኖ ስሜታዊ እንዳደረገው ይናገራል።
ስሜ ይድነቃቸው አሸናፊያቸው ነው ይባላል። የቅዱስ ጊዮርጊስ እና የኢትዮጵያ ብሔራዊ ቡድን አስጨፋሪ ነኝ፣ እንዲሁም የሰላም አምባሳደር። እኔ ዛሬ እናቶቹ ያስተላለፉት መልእክት ሙሉ ለሙሉ ለመጨረስ እስከምቸገር ድረስ በእንባ ነው የተራጨ ነው። ማለት እናቴ መታ እዛ ጋ ተንበርክካ እያለቀሰች እንደሆነ ሳስብ የቆየውበት ፕሮግራም ነው። እነዚህ እናቶች ከምንም በላይ ማለት ነው ከምንም በላይ ይሄ መልእክት ለኢትዮጵያ ወጣቶችና ለኢትዮጵያ ህዝብ ብቻ ሳይሆን ለዓለም ህዝብ መተላለፍ ያለበት መልእክት ነው እና ያስተላልፉት የኔ የአመቱን ከባዱን መልእክት ከባዱን ያደረ ቃል የተቀበልኩበት ቀን ነው ብዬ ነው ማምነው።
የሰላም ሐዋርያነቶች የመጀመሪያ ጉዟቸውን ያደረጉት ባህር ዳር ከተማ ሲሆን በቀጣይም በመቀሌና በሁሉም የሀገሪቱ ክፍሎች በመዘዋወር በየክልሉ ካሉ ከፍተኛ አመራሮችና ከዩኒቨርሲቲ ተማሪዎች እንዲሁም ወጣቶች በሚገኙበት ቦታዎች ላይ በመዘዋወር ስለ ሰላም እንደሚሰብኩ ከገለጻቸው ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በተለያዩ ባለሙያዎች ተቃውሞ ሲቀርብበት የቆየው የአልኮል መጠጦች ገደብ አልባ ማስታወቂያና የሲጃራ አጫጫስና ማስታወቂያ አለጣጠፍ ላይ ገደብ የሚጥል ረቂቅ አዋጅ በሚኒስትሮች ምክር ቤት ቀርቦ ጸደቀ። ጽዮን ግርማ ይህንን ረቂቅ አዋጅ በተመለከተ የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን አነጋግራ ተከታዩን ዘገባ አጠናቅራለች።
ቢራን ጨምሮ የአልኮል መጠጥ አምራች ግዙፍ የውጭ ኩባንያዎች እንዲሁም አገር በቀል ድርጅቶች ፊታቸውን ወደ አፍሪካ ገበያ ካዞሩ በኋላ ላለፉት ብዙ ዓመታት ኢትዮጵያ የነዚህ ምርቶች መሸጫ የገበያ ቦታ ሆና ቆይታለች። ከዚህ ቀደም ያነጋገርናቸው ባለሙያዎች አምራች ኩባንያዎቹ መበራከታቸውን ተከትሎ የሚደረጉ የማስተዋወቅ ስራዎች ገደብ አልባ በመሆናቸው ትውልድን የማበላሸት ስጋት ናቸው በሚል ትችት ሲሰነዘርባቸው ቆይተዋል። ከሶስት ቀናት በፊት ለነዚህ ማስተዋቂያዎች ገደብ ሊያበጅ የሚችል ጠንካራ አንቀጾች የተካተቱበት የምግብና የመድኃኒት አስተዳደር ረቂቅ አዋጅ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት ተመርቷል። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አሚን ስለ ረቂቅ አዋጁ ከአሜሪካ ድምጽ ተጠይቀው በ2002 ዓመተ ምህረት የመድኃኒትና ቁጥጥር ባለስልጣን በአዋጅ ሲቋቋም ከምግብና ከመድኃኒት በተጨማሪ የጤና ጉዳዮችንና ባለሙያዎችን እንደዚሁም ተያያዥ ጉዳዮችን በሙሉ እንዲቆጣጠር ስልጣን ተሰጥቶት እንደነበር አስታውሰው በተለያዩ የአሰራር ችግሮች ምክንያት የተባለውን ያክል ኃላፊነቱን ሊወጣ እንዳልቻለ ተናግረዋል። በመሆኑም ለሁለት ዓመታት ያክል የሀገር ውስጥና የውጭ ሀገር ባለሙያዎች የተሳተፉበት ዝርዝር ጥናት ተደርጎ ህብረተሰቡ ላይ ተጨባጭ ጉዳት በሚያደርሱ ጉዳዮች ላይ ገደብ እንዲያበጅ የሚያስገድድ አንቀጾች እንዲካተቱበት ተደርገዋል ብለዋል። ከነዚህ መካከል አንዱ የአልኮል መጠጥ ነው።
የአልኮልም ቢሆን ምን ያክል ወደፊት ለሚያመጣውን ጫና ምን ሊፈጥር እንደሚስረዝር ተቀምጠዋል። ሲጋራም ተቀምጠዋል። ሲጋራ ኢትዮጵያ በአሁኑ ሰዓት ከ2-3% ብቻ አጫሽ ቢኖርም ነገር ግን በጣም ከ70% በላይ ከ35 በታች ያሉ ወጣቶች ልጆች የሚኖሩበት ሀገር ለመሆኑ መጠን እንደዚህም የተለያዩ የሲጋራ አምራች ፋብሪካዎች ልዩ ትኩረት የሚያደርጉበት ሀገር ምክንያቱም ለወደፊቱ ትልቅ ፖቴንሻል እነዚህ ሰዎች የሲጋራ ማቸው ሱስ መሰል የሚቻል ከሆነ ሰፊ የሆነ ገቢ ይገኛል በሚል አስቦ የተሰራበት መሆኑና ለወደፊቱ ዛሬ ለመቆጣጠር ካልቻል ወደፊት የሚያስከትለው ችግር አሁንም ቢሆን በአጫሾችና በተለይ ህጻናት ላይ እየደረሰ ባለው ከሁለተኛ ሱስ ከሚቀበሉ ሰው ጋር ተያይዞ ያለውን ችግር በሙሉ በዝርዝር ተቀምጠዋል። አልኮልም ጋር ቀደም ብሎ እንደገለጽኩት በርካታ የመድሮ ጥናቶችና ለአስፈት ሚሽን ጉዳዮች ተቀምጠዋል። መድኃኒትም እንደዚሁ በዝርዝር ተቀምጦ ነው እንግዲህ ወደ አዋጅ ማርቀቅ የገባ ነው።
ረቂቅ አዋጁ ማንኛውም የአልኮል መጠጥ ከ18 ዓመት በታች ለሆኑ መሸጥን ይከለክላል። ማስተዋወቅን በተመለከተ ዶክተር አሚር
አልኮልን በሚመለከት ለምሳሌ አጠቃላይ አልኮል ላይ ከአልኮል መጠናቸው በ10% በላይ ኮንሰንትሬሽናቸው መሆኑ ማንኛውም የአልኮል መጠጦች ማንኛውም የማስታወቂያ ብሮድካስቲንግ ኢትዮጵያ የሚደረግ ማንኛውም ማስታወቂያ እንዳይተዋወቅ ከወጣቱ ጋር የተገናኙ የመንግስት በዓላት ጋር የተገናኙ ከሱሱ ጋር የተገናኙ እንደዚሁም ደግሞ የተለያዩ የእምነትና የመንግስት በዓላት ጋር የተገናኙ ጉዳዮችን ስፖንሰር እንዳያደረጉና ሌሎችም እንደዚሁ ጠንከር ያሉ መጠሎችን ይዟል። ከ10% በታች የአልኮል መጠን የሆነው እነዚያ ቢራዎችን ይጨምራል በብዛት። እነሱ ደግሞ ብሮድካስት ሲደረጉ ማስታወቂያ የሚቻሉ ከምሽቱ 3 ሰዓት ከንጋቱ 5 ሰዓት ብቻ ሊሆን። ይሄ በዋነኝነት ህጻናትን ለመጠበቅ ድጋፍ የተሰራ ነው። እንደዚሁም ማንኛውም ከቀለል ሊደረጉ የሚችሉ የበዓላትም ከዛ ጋር ተያያዥ የሆኑ ዝግጅቶችን በሬዲዮን፣ በቴሌቪዥንም፣ በሌሎችም ዝግጅቶች ያላቸው መስሚዳዎች ማስታወቅ
ትንባሆን በተመለከተ ለህዝብ ክፍት በሆኑ መገልገያና ህዝብ በተሰበሰበባቸው ማንኛውም ቦታዎች ላይ ሲጋራ ማጨስ ይከለክላል።
ከሲጋራም ጋር በተገናኘ የኢትዮጵያ የዓለም የቶባኮ ኮንቬንሽን ማግለጫ ይታወቃል። ዓለምም የቶባኮ ኮንቬንሽን ጠብቀችን 2006 ዓ.ም ነው። ሳይማ ከአዋጅ ግን የምራን ቁጥር ባለስልጣን አዋጅ 2002 ስለሆነ የወጣው ይህንን የቶባኮ የወጣውን ኮንቬንሽን ስልጣኑን ለዚህ ተቋም ስለማይሰጥ ማስከበር በጣም አስቸጋሪ ሆኖ ነበር። አሁን ያንን የኮንቬንሽን የተጠቀሱትን አዋጆችን አንቀጦችን ጨምሮ ሌሎችም ደግሞ ህብረተሰብን ከመጠበቅ አኳያ ጥሩ ሊባሉ የሚችሉ አንቀጦችን ጨምሯል። ህብረተሰቡ ለሲጋራ ጭስ እንዳይጋለጥ የፐብሊክ ኤሪያዎችን በሙሉ ከሲጋራ ጭስ ነጻ ማድረግ ኃላፊነትን የሚቀል አንቀጦች ተካተውበታል። እንደዚሁም የሲጋራ ፓኬት ላይ 7% የሚሆነው የሲጋራ ፓኬት ገጽ ላይ ወደ በየአመቱ ተቋሙ ባለስልጣኑ በሚያወጣው ፎቶዎች ፎቶዎች የሲጋራ ጉዳት ያስከትላል። በጣም የተለያዩ ህብረተሰቡን አይቶ ሲጋራን ከማጨስ እንዲቆጥ ሊያደርገ የሚችሉ ከልብ ጋር ሊሆን ይችላል፣ ከአፍ ካንሰር ጋር ሊሆን ይችላል፣ ከሳምባ ጋር ሊሆን ይችላል። የተለያዩ ያሉ ፒክቸሮችን በከለር ቸር የተደረገ 7% የፓኬት ፔጅ ላይ መለጠፍ ይደነግጋል። ሲጋራ በችርቻሮ እንዳይሸጥ ይደነግጋል። ሌሎችም እነዚህ ከሲጋራ ጋር የተያዙ መንገድ ፕሮቶኮል ለመጠበቅ የሚያገለግሉ እንዳይገጹን ተካተውበታል።
ከመድኃኒት ጋር በተያያዘ ደግሞ
የአንድን መድኃኒት 3 አስመጫዎች አስመዘገቡት ከዛ በኋላ ሌላ አስመጭ ግኘታ ማስመዝገብ አይችልም የሚል ህግ ነበረ። እሱም መድኃኒቶችን ማንኛውም ሰው እጥራት እስካሟላ ድረስ ተወዳዳሪ እስከሆነ ድረስ እንዲካከስ የሚደነግግ አንቀጽ አለበት። እንደዚህ መድኃኒቶች ላይ ስለ መድኃኒቱ ጥቅም፣ ስለ መድኃኒቱ ጉዳት አማርኛና በእንግሊዝኛ እንዲጻፍ እንደዚህ ያስቀምጣል። እንደዚህም የመድኃኒቶች ሲመረጡ ማገር ሲገቡ ተወሰኑ በጣም በተሰሩ የሚጠቀምባቸው መድኃኒቶች ላይ ማክሲመም ሪቴል ፕራይስ የመጨረሻው የችርቻሮ ዋጋ አብሮ ለጥፎ እንዲያስገቡ ይለመግዛል።
ረቂቅ አዋጁ በቅርቡ በህዝብ ተወካዮች ምክር ቤት ውይይት ተደርጎበት ይጸድቃል ተብሎ እንደሚጠበቅ ዶክተር አሚር አሚን ገልጸው ከጸደቀ በኋላ በምርቶች ላይ ሊለጠፉ ለሚገባቸው ማሳሰቢያዎች ብቻ የእፎይታ ጊዜ እንደሚሰጥ ተናግረዋል።
ከመድኃኒት ጋር የተገናኙ ዋጋ ለመለጠፍ እንደዚሁም ከሲጋራ ፓኬት ጋር የሾሎችን ለመለጠፍ ከአንድ አመት ስድስት አዋጁ በኋላ በርካታ የገቡ መድኃኒቶችን በዚህ ሲጋራዎችን የሚኖሩ ስለሚችሉ የተወሰነ የእፎይታ ጊዜ ይሰጣል። ሌሎቹ ግን አዋጁ ከጸደቀ በኋላ ተከታይ ማድረግ የሚችል ተወርግ ነ
ከዚህ ውጭ ያለው ግን የማስታወቂያ ስራዎች ወዲያውኑ ተግባራዊ እንደሚደረጉ ገልጸው በመንገድ ላይ የሚሰቀሉ ትልልቅ የአልኮል መጠጥ ማስታወቂያዎችን በተመለከተ በቀጣይ በሚወጣው ዝርዝር የአሰራር ደንብ የሚካተት እንደሆነ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ቤቴጂ በሚል የመድረክ ስሟ የምትታወቀው ድምፃዊት ብሩክታዊት ጌታሁን ለአምስተኛ ጊዜ በተካሄደው በመላው አፍሪካ የሙዚቃ ሽልማት አፊርማ ላይ በሶስት ዘርፍ አሸናፊ ሆናለች። በጋና አክራ በተደረገ በዚህ ውድድር ላይ የተሳተፈችው ቤቴጂ የአመቱ ምርጥ አልበም፣ የምስራቅ አፍሪካ በምርጥ ሴት አርቲስት እና የአፍሪካ ተስፋ የተጣለባት ዘርፍ አሸናፊ ሆና ሽልማቷን ተቀብላለች።
የሰማችሁት ባዶ የተሰኘው ዘፈን በተካተተበት ወገግታ አልበም ያሸነፈችው ቤቲ መንገደኛው በሚለው የሙዚቃ ስራዋ የምስራቅ አፍሪካ ምርጥ ሴት አርቲስት ሽልማትም አግኝታበታለች። እረ ማን ነው የሚለው የሙዚቃ ስራዋ ተስፋ የተጣለባቸው ድምፃውያን በሚለው ዘርፍ እንድታሸንፍ አስችሏታል። አድማጮች፣ በነገው ምሽት ብሩክታዊት ጌታሁን ቤቲጂን ይዘንላችሁ እንመለሳለን። እንግዲህ ለዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነበር። በጀመርነው የቤቲ ሙዚቃ እንሰናበታችኋለን።
መልካም ምሽት። በነገው ጉዞ እንገናኝ።
kun radio sagale americati